ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 10 2015 ዓ.ም ዝግጅታችን ጀመረ። በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሰላም ስምምነት መፈጸሙ የፈጠረባቸውን ስሜት ካጋሩን የአማራና የትግራይ ክልል ወጣቶች መካከል የተወሰኑትን ነው ቀንጭበን የሰማነው። ሙሉ ጉዳዩ በምሽቱ ይደመጣል። ከዚህ በተጨማሪ ዛሬ ምሽት ከኳታሩ የዓለም ዋንጫ ጋር የተያያዙ መሰናዶዎችም ይደመጡበታል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። መሰናዶውን በመምራት አብሬያችሁ የምቆየው ሀብታሙ ስዩም ነኝ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። አሁን የሰዓቱ ዋና ዋና የዓለም ዜናዎች ይደመጣሉ።
አድማጮች እንደምናመሻችሁ፣ የምሽቱ ዋና ዋና የዓለም ዜናዎችን ማስተማችሁ ደረጀ ደስታ ነኝ። አፍሪካዊቷ አገር ቤኒን ጥሬቃዎቿን ወደ ውጭ ከመላክ አገር ውስጥ ተመርተው የተጠናቀቁ ምርቶችን ወደ መላክ ለመሸጋገር የኢንዱስትሪ ፓርኮችን እየገነባች መሆኗ ተነገረ። ይህ የግንባታ ፕሮጀክት በከፍተኛ ደረጃ መካሄድ ይኖርበታል ያሉት የመብት ተሟጋቾች በቤኒን ብቻ ሳይሆን በአፍሪካ በከፍተኛ ደረጃ መስፋፋት ይኖርበታል ብለዋል። የአፍሪካን ኢኮኖሚ ማሳደግ ብቻ ሳይሆን የጥሬቃዎችን የሚያጓጉዙ ተሽከርካሪዎችን ብዛት ስለሚቀንስ ከጭነት አስተላላፊዎች የሚወጣውን የካርቦን ልቀትም በከፍተኛ ደረጃ እንዲቀንስ ሊያደርገው ይችላል ብለዋል። ሩሲያ እንደ አውሮፓ አቆጣጠር የ2023 የመከላከያ ወጪዋን ለማሳደግ በአንድ ቀን ውስጥ እስከዛሬ ትልቁ ነው የተባለውን ዋስትና በመስጠት የ23 ቢሊዮን ዶላር ብድር መሰብሰቧን የብሪታንያ የመከላከያ ሚኒስትር ባለፈው ረቡዕ ባወጣው መረጃ አመልክቷል። ሚኒስትሩ ባወጣው መረጃ በመንግስት የተሰጠው የብድር ዋስትና የዩክሬን ወረራ ከተጀመረ ወዲህ እየጨመረ የመጣውን ወታደራዊ ወጪ ለማስቀጠል ቁልፍ ዘዴ ነው ብለዋል። ሩሲያ እንደ አውሮፓ አቆጣጠር ለ2023 ያወጣችው በጀት እንደ አውሮፓ አቆጣጠር በ2021 ይፋ ካደረገችው በ40% በመጨመር 84 ቢሊዮን ዶላር መድረሱም በዘገባው ተገልጿል። በተያያዘ ዜና ሩሲያ በተለያዩ የዩክሬን ከተሞች በሚገኙ የኃይል አውታሮች ላይ ከፍተኛ ድብደባ ማድረሷ ተነግሯል። የዩክሬን ፕሬዝዳንት ቮሎዲሚር ዜለንስኪ ትላንት አርብ በሰጡት መግለጫ በ17 የዩክሬን ክልሎችና በዋና ከተማው የኃይል አቅርቦቱ ችግር መቀጠሉን ተናግረዋል። በተለይም የበረታው ቅዝቃዜ ከዜሮ በታች መሆኑ በተነገረበት ዋና ከተማዋ ኪየቭ የኃይል አቅርቦቱ ሙሉ ለሙሉ ሊቋረጥ እንደሚችል የዩክሬን ባለስልጣናት አስጠንቅቀዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ከቻይና መሪ ሺ ጂፒንግ ጋር በባንኮክ በተካሄደው የእስያ ፓሲፊክ ኢኮኖሚ ትብብር ፎረም ወደ ዝግ ስብሰባ ከመግባታቸው በፊት ለአንድ አፍታ ቆይታ አድርገው መነጋገራቸው ተነገረ። ምክትል ፕሬዝዳንቷ ባለፈው ሰኞ ህዳር 5 ፕሬዝዳንት ጆ ባይደን ከፕሬዝዳንት ሺ ጂፒንግ ጋር ተገናኝተው በተነጋገሩበት ወቅት በሁለቱም አገሮቻችን መካከል ያለውን ውድድር በኃላፊነት ለመምራት የግንኙነት መስመሮቻችንን ክፍት ማድረግ ይኖርብናል ሲሉ አጽንኦት ሰጥተው የተናገሩትን ቁልፍ መልእክት አስተዋውሰዋል ሲል ዋይት ሃውስ ባወጣው መግለጫ አስታውቋል። የምክትል ፕሬዝዳንቷ መልእክት ቻይናን ሊያስከፋ ከሚችለው የፊሊፒንስዋ ደሴት ፓላዋን የማክሰኞ ጉብኝታቸው ጋር ሊቃረን እንደሚችል ተገምቷል። ቻይና በደቡብ ቻይና ባህር በመትገኛው ፓላዋን ደሴት አካባቢ ከሚገኙ የማሌዥያ፣ ፊሊፒንስ፣ ታይዋን እና ቪየትናም አገሮች ጋር በአካባቢው የይገባኛል ጥያቄ ያላት መሆኑ ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ሩሲያ ውስጥ በምስራቅ ያገሪቱ ክፍል ባለ 5 ፎቅ የመኖሪያ ህንጻ ላይ በደረሰ ፍንዳታ 4 ህጻናትን ጨምሮ ቢያንስ 9 ሰዎች መሞታቸውን ያገሪቱ ባለስልጣናት ዛሬ ቅዳሜ በሰጡት መግለጫ አስታወቁ። ስካሃሊን በተሰኘችው የሩሲያ ፓሲፊክ ደሴት ላይ በመትገኘው ከተማ የደረሰው ፍንዳታ ከማብሰያ ምድጃ ጋር ከተያያዘው የጋዝ ሲሊንደር የተነሳ ሳይሆን እንደማይቀር የሩሲያ ዜና ወኪሎች ዘግበዋል። ያደጋ ጊዜ ሰራተኞች ከፍርስራሾቹ ውስጥ በህይወት የሚገኙ ሰዎች ካሉ ያፈላልጉ መሆናቸውም ተመልክቷል። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ሜሪክ ጋርላንድ የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ በመካሄድ ላይ የሚገኙ ሁለት የፌደራል መንግስት ምርመራዎችን እንዲመለከቱ አንጋፋውን ጠበቃ ጃክ ስሚዝን ሾመዋል። በቀድሞው ፕሬዝዳንት ላይ በመካሄድ ላይ የሚገኙት ሁለቱ ምርመራዎች አንደኛው እንደ አውሮፓ አቆጣጠር በ2020 በተካሄደው ምርጫ ጋር የተያያዘ ሲሆን ሁለተኛው የሚስጥራዊ ሰነዶችና መዝገቦችን አያያዝ የተመለከተ ነው። ጋርላንድ የሹመት ጥንቃቄ በሚሹ አሳሳቢ ጉዳዮች የፍትህ ሚኒስቴሩ ለገለልተኝነትና ተጠያቂነት ያለውን ቁርጠኝነት ያሳያል ብለዋል። ሹመቱ የተሰጠው ትራምፕ ከሁለት ዓመት በኋላ ለሚደረገው ፕሬዝዳንታዊ ምርጫ እንደሚወዳደሩ ይፋ ካደረጉ ጥቂት ቀናት በኋላ ነው። በመጨረሻም በኳታር በሚካሄደው የዘንድሮው የዓለም ዋንጫ እግር ኳስ ውድድር ላይ በ8ቱም ስቴዲዮሞች የአልኮል መጠጦች ሽያጭ ክልክል መሆኑን ፊፋ ትናንት አርብ ባወጣው መግለጫ አረጋግጧል። በሜዳዎች ውስጥ የሚሸጡት ከአልኮል ነጻ የሆኑ የቢራ መጠጦች በስቴዲዮም ውስጥ እንደሚሸጡ ተገልጿል። ቢራዎችን መሸጥ የሚቻለው የግል መስተንግዶ በሚካሄድባቸው እንግዳ መቀበያ ስፍራዎች እንዲሁም ከጨዋታው በፊትና በኋላ በተከለሉ የስቴዲዮሙ አካባቢዎች እንደሆነ ተመልክቷል። የዘንድሮው የዓለም ዋንጫ በኳታር እንደሚደረግ ከተነገረበት እንደ አውሮፓ አቆጣጠር ከ2010 ጀምሮ እስላማዊት በሆነችው አገር ኳታር የአልኮል መጠጥ ይፈቀዳል ወይስ አይፈቀድም የሚለው ሲያከራክር መቆየቱ ተነግሯል። እንደ አውሮፓ አቆጣጠር ከ1986 ጀምሮ ሚሊዮን ዶላሮችን እየከፈለ የዓለም እግር ኳስ ዋንጫ ውድድሮችን ስፖንሰር የሚያደርገው ቢራ ጠማቂው በድዋይዘር በትዊተር ገጹ ላይ ውሳኔውን አስመልክቶ የተናገረው አንዲት ቃል ይሁና ይህ የማይገባ ነገር ነው ማለቱ ተዘግቧል። የትናንቱ የፊፋ ውሳኔ መጣው ነገ ከሚጀመረው የዓለም እግር ኳስ ጨዋታ በፊት ነው። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቀዳሚ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። ወደ ቅዳሜ ጉዳይ እንሻገር። ከሰሞኑ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሰላም ስምምነት ተፈርሟል። ይህ ስምምነት በትግራይ ክልል ውስጥ በሚኖሩ ወጣቶች ዘንድ የፈጠረውን ስሜት ለማወቅ ባልደረባችን ሙልጌታ አስባ ከተወሰኑት ጋር ቆይታ አድርጓል። በመቀጠል ይሰማል።
አድሃኖም ሰርጸ ይባላል። ከትግራይ ምዕራባዊ ዞን ቆራሪት ከተማ ተፈናቅሎ በሽረንዳ ስላሴ ከተማ ይኖር እንደነበረ ገልጾ ጦርነቱ ከባለፈው ነሐሴ ወር ዳግም ሲነሳ ደግሞ እንደገና ወደ መቀለ ከተማ መፈናቀሉ ተናግሯል። የሰላም ስምምነቱ መፈጸሙ በበጎ እንደሚያዩም አድሃኖም ገልጿል።
የሰላም ስምምነቱ ተካሄደ ሲባል ያው እንደማንም ጦርነት ባለበት አካባቢ እንደሚኖር ሰው ያው ሰላም ሲባል ያው ደስታ ነው የሚሰማ። ምክንያቱም ይህንን ጦርነት በማዶ ሆነህ እንድታየው እንኳን አይፈቅድልህም። ይመጣና ድሮን ይደበድብሃል። ይመጣና ያው ከባድ መሳሪያ አጠገብህ አርፎ የሆነ ነገር ያጠፋብሃልና እጅግ በጣም ይጎዳል። ሰላም ሲባል እጅግ በጣም እደሰታለሁ። በተለይ እኔ ወጣት ነኝ፣ ነገ ማስተው ነገር አለኝ ለዚህ ሀገር ለዚህ ቤተሰብ። ከሁሉም በላይ ለራሴ ለቤተሰብ መትረፍ ፈልጋለሁኝና እጅግ በጣም ሰላም ሲባል ደስታ ይሰጣል። ብዙ ጓደኞች ተደስተዋል።
በጦርነቱ የተፈጸሙ ወንጀሎች ፍትህ በማስፈን ዙሪያ ግን ጥርጣሬ አለኝ ብሏል አድሃኖም።
አንድም ሆን ተብሎ የታየ ነገር አይመስለኝም፣ ዝም ብሎ መባል ስላለበት የተጻፈ ነው የሚመስለኝ። ግን ከሁሉም በላይ ችግር የሚመስለው የጥያቄነቱ ጉዳይ ለአፍሪካ ህብረት ወይም በኢትዮጵያ ማዕቀፍ የሚካሄድ ነው የሚለው። ስለዚህ መንግስት ራሱን ሊቀጣ አይችልም። ስለዚህ እንኳን እሱን ይቅርና በትግራይ ላይ ደግሞ የተደረገው ደግሞ እኔ ለዓለም ህዝብ እንግዳ ነው ብዬ ነው ማስበው። ጦርነትም አይደለም እኔ ጦርነት ነው ብዬ አላስብም። በትግራይ ላይ የተፈጸመው ነገር ከጦርነትም በላይ ነው። ስለዚህ መጠናትም አለበት። እኔ ምክንያቱም እዚህ ኖሬ ነው የማውቀው። እጅግ በጣም የሚሰቀጥጥ ነው። ጦርነት እኮ ያው የትግራይ መሬት ከ25 አመት በላይ አድርጎ አያውቅም ጦርነት ሳይደረግበትና ወላጆቻችን ታላቅ ወንድሞቻችን እኮ ይነግሩናልና እንደዚህ አይነት ጦርነትም አላዩም አልተነገረንም። ከሁሉም በላይ ግን ለዚህ ህዝብ ፍትህ ሳትሰጥ ሰላም ኑር ማለት ፍትህ ሳይሰጠኝ እንዴት ነው አምኜው መኖር ይችላል ምችለው እዚህ?
ሰመረ መኮነን የተባለ ሌላ ከሽረንዳ ስላሴ ከተማ በጦርነቱ ምክንያት ተፈናቅሎ ወደ መቀለ ከተማ የመጣ በበኩሉ
ሰላም ስምምነቱ በጣም ደስ ብሎኛል። የዘገየም ቢሆን በጣም ደስ ብሎኛል። ይሄ ሰላም ውይይቱ ከጦርነቱ በፊት ቢሆን ኖሮ የብዙ ሰዎች ህይወት ሳይልቅ የብዙ ሰዎች ህይወት ሳይመሰቃቀል መቆም የሚችልበት እድል እንደነበረ ይታየኛል። አሁን ወኝ ሳስበው ያው የመድፍ ድምጽ የድሮን ድምጽ ሳንሰማ ይዋልንባቸው ቀናቶች ናቸውና ያው የወጣቱ ፊትም ፈገግ ብሎ የሳቀ ምናምን ስታዩ የሆነ ደስ የሚል ስሜት ይሰማል። እንደ አንድ የትግራይ ወጣትና የትግራይ ወጣት ያው ስለ ጦርነት በፊልም ወይም ደግሞ ሰው ነግሮት ምናምን አይደለም የሚያቀውና ጠባሳው እስካሁን አለ በአባቶቼም አለ በአያቶቼም አለና ይሄ ጠባሳም ወደኔ ተርፎ አሁን ብዙ አስከፊ የሆነ ጦርነት አይተናል። አስከፊ የሚያደርገው ተራ ሲቪሊያኑም ሲሞት ነበር። ስለዚህ የትግራይ ፍትሃዊ ጦርነት ነው ያካሄደው ብዬ ነው የማስበውና ይሄ ፍትሃዊ ጦርነት ላይክ ሰላም ለማምጣት የገባበት ጦርነት ነው የሚመስለኝ እንደኔ እይታ። እና በጣም ብዙ ህልም የነበራቸው ለሀገራቸው ብዙ ነገር የሚያስቡ የነበሩት ባለህልም ወጣቶች ነው ያጣንበት ይሄ ጦርነትና ያው ወደ ሰላም መምጣቱ በጣም ደስ ብሎኛል። ይሄ የሰላም ሁኔታው በዛው እንዲቀጥል የትግራይ ህዝብም የደረሰበት ሰብአዊ እና ማቴሪያላዊ ድቀት ተመልሶ ዳግም እንዲያገግም ነው የምፈልገው።
ሮዛ የማኔ የተባለች የመቀለ ከተማ ነዋሪ ወጣት በበኩሏ ጦርነቱ በህይወቷ 2 ዓመት የትምህርት ጊዜዋ እንድትከስር እንዳደረጋት ትገልጻለች።
2 ዓመቱን ባይመለስልኝ እንኳን እንደማይቀጥልና ካሁን በኋላ እንደማይኖር ሳውቅ ደስ ብሎኛል። ለማንም የትግራይ ብዙ ነገር ቀርቶብኛል ያስባለሁ። ማለት ቀለል አድርገን ብናየው ራሱ ከትምህርት አቋርጫለሁ። የዩኒቨርሲቲ ተማሪ ነበርኩኝ። 2ኛ ዓመት ተማሪ ነበርኩኝና ዘንድሮ መረቅ ነበር። ግን ያው ላይክ 2 ዓመት ስለከሰርኩኝ ሌላ 2 ዓመት ያስፈልገኛል ማለት ነው። ተመርቄ ስራ የሚይዝበት ጊዜ ተራዝሟል። ከጎኒ ብዙ ሰዎችን አጥቻለሁ። ጓደኞች የነበሩ ሁሉም አንዳንዶቹ ምንም ማቀው ነገር የለም የት እንዳሉ እንኳን ሜቢ ሙቱ ይኖሩ እንኳን አላውቅም። አካላቸው ይጎደላል።
በቀጣይ የወጣቶች አቅም በሚያጎለብት መንገድ መንግስት ሊሰራ ይገባል ብላለች።
በቀጣይ መደረግ ያለበት ብዬ ማስበው ማለት ነው ያ 2 ዓመታችን ከስረናል ኦሬዲ አይመለስምና እሱም እናካክስበት ነገር እንዲፈጠር ነው የምፈልገው። የመንግስት አካላት አሉ ዳንስ 2 ዓመታችን የሚያካክሱት ወጣትን መፍጠር የሚችል የወጣትን ማጎልበትና ሳይኮሎጂ ስትሪት ማድረግ የሚችል ብዙ ተቋማት እንዲከፈትልን ነው የምፈልገው። እና ቢያንስ በስብስ እንኳን ቶሎ ዲቨሎፕ አድርጎ ወደ ነበረበት ራዕይ የሚያስቀጥልበት ሁኔታ እንዲፈጠር ነው የምፈልገው።
ለአከምባይ የተባለ አስተያየት ሰጪ በበኩሉም የሰላም ስምምነቱ ማደናቀፍ የሚፈልጉ ኃይሎች ከጦርነቱ ማትረፍ የሚፈልጉ ናቸው ብሏል።
በተለይ አምራች ኃይሉ ወጣቱን ነው እየረገፈ ያለው ከትግራይም ከኢትዮጵያም ከሌሎችም። ስለዚህ ይሄ አውዳሚ ጦርነት በሰላም ተቋጭ ስሰማ በጣም ነው ደስ ያለኝ። እንደ አንድ ወጣት ትግራዋይ የትግራይ ህዝብ ከመጀመሪያውም ሰላም ፈላጊ ነው። ስለዚህ ከትግራይ ህዝብ እኔ አንድ ነኝ፣ ሰላም ፈላጊ ነኝ። ጦርነቱ በሰላም ይቋጭ ሲባል በጣም ነው ደስ ያለኝ። እንደ አንድ ወጣት ሰላም ለማደናቀፍ የሚመክሩ ኃይሎች ከየትኛውም ቦታ ከዚህ ጦርነት አትራፊ መሆን አለባቸው። ስለዚህ ለነዚህ ኃይሎችም በሰላም መታገል ነው ያለብን።
ይህ የሰላም ስምምነት ቶሎ ተግባራዊ ሊሆን ይገባል በማለትም ለአከ ገልጿል።
ሰላሙ ቶሎ እንዲፋጠን እርዳታ ቶሎ እንዲገባ ባለፈው 2 ዓመት ያገኘነው መከራ ያገኘነው ታይቶ የማይታወቅ ጭፍጨፋ ታይቶ የማይታወቅ ውድመት የሰው ህይወት በተለይ የወጣቶች ህይወት ደግሞ አምራች የሚባል ኃይል ስናጣ ነው የቆየነው። ስለዚህ ለዚህ ሰላም ተግባራዊ እንዲሆን ሰብአዊ እርዳታ ያለ ገደብ እንዲገባ መሰረታዊ ነገሮች እንዲከፈቱ ባንክ እንዲከፈት ስልክ እንዲሰራ መብራት እንዲበራ ከተፈለገ ከሰላም ፈላጊው የኃይሎች ጎን ሆነን መታገል ነው ያለብን ብዬ ነው ማስበው።
ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ እናመሰግናለን። በመቀጠል ደግሞ መስፍን አራጌ በአማራ ክልል የሚገኙ ወጣቶችን ሐሳብ ያጋራናል።
ምስጋናው ታደሰ እባላለሁ። በወሎ ዩኒቨርሲቲ የታሪክ መምህርና ተመራማሪ በትግራይም ለአማራም ለአፋርም ክልል ማህበረሰብ አባላት ትልቅ የሚባል አስተዋጽኦ አለው ብዬ አስባለሁ። ይሄ ሰላም ስምምነት በዋናነት ከየትኛውም ወገን የሚሞተውን የሰው ኃይል አስቀርቷል፣ መፈናቀሉን በተወሰነ መልኩ አስቀርቷል። አንጻራዊ በሆነ መልኩ በአካባቢዎቹ ሰላምና መረጋጋት እንዲሰፍን፣ ሰዎች በሰላም ወጥተው በሰላም እንዲገቡ ተስፋ እንዲያደርጉ አድርጓቸዋል። በችግር ውስጥ ያለው የትግራይ ማህበረሰብም አስፈላጊ የምግብና የመድኃኒት ግብዓቶች እንዲገቡለት በር ከፍቷል። በበርካታ ሀገሮች በሚነሱ የእርስ በርስ ግጭቶች ሳቢያ የሚደረጉ ስምምነቶች ችግር የሚገጥማቸው አፈጻጸም ላይ ነው። ይሄ ስምምነት ከፕሪቶሪያ በኋላ ኬንያም ላይ ናይሮቢ ከተደረገ በኋላ አፈጻጸሙ ትንሽ የዘገየበት ነገር እንመለከታለን። ለምሳሌ ያክል ከናይሮቢ ስምምነት በኋላ የኢትዮጵያ የፌዴራል መንግስት ሰራዊት ወይ ደግሞ የመከላከያ ሰራዊት ወደ መቀሌ ከተማ ገብቶ ክልሉን የሚረከብበትን ሂደት ተፈራርመዋል። ነገር ግን ስምምነቱ ከተፈረመ በኋላ ኦልሞስት ሳምንት የሚጠጋ ጊዜ ተቆጥሯል። እስካሁን በተግባር የተገለጸ እንቅስቃሴ የለም። እንደዚህ አይነት ነገሮች ስምምነቱ እንከን እንዳይገጥመው፣ አፈጻጸም ላይ ችግር እንዳይገጥመው ስጋት የሚፈጥሩ ናቸው። በሁለቱም ወገን ጉዳዩን ለማስፈጸም ኮሚትመንት እንዳላቸው ሲናገሩ እንሰማለን። በሌላ በኩል ደግሞ የዘገየበትን ሁኔታ እንመለከታለን። በተለይ ደግሞ ከትግራይ ክልል ወይም ደግሞ ከቲፒኤልኤፍ የሚወጡ አንዳንድ መግለጫዎች ነገሩን ወደኋላ እንዳይጎትቱት የሚል ስጋት ይፈጥራሉ ብዬ አስባለሁ።
አባራለሁ ከደሴ። ፕሪቶሪያ ላይ በተካሄደው ድርድር ወይንም ውይይት በሀገሪቱ ላይ መረጋጋትን ፈጥሯል። ሁለተኛ በጦርነት የተጎዱ አካባቢዎች ላይ ሰብአዊ እርዳታ ተደራሽነት እንዲሆን ተደርጓል። ከዛም አልፎ ቢያንስ እንኳን የእርስ በርስ ግንኙነት እንዲፈጠርም ድልድይ የሆነበትም አንድ እንትን ነገር አምጥቷል። የሰውም ከጦርነቱ ሰላምን መርጦ የሰላምን እፎይታ አግኝቶበት በሰላም ወጥቶ መግባቱን እንደ ትልቅ ግብዓት ወስዶት እየተንቀሳቀሰ የሚገኝበት ደረጃ ላይ ነው። እንደ ኢትዮጵያ መንግስት በውጪው ላይም ትልቅ ተቀባይነት ያገኘበት ነው። አንዳንድ ውዥንብሮች ሊኖሩ ይችላሉ። ይሄን ለማደናቀፍ የሚሞከር ነገር ነው። በከፊል ሊኖር ይችላል። የጦርነት ነጋዴዎች አሉ። እነዚህ የጦርነት ነጋዴዎች ሙከትን የሚያስነሳ ነገሮች በተለያዩ ሚዲያዎች የሚለቁት ነገር ይኖራል። እነዚህ ነገሮች ናቸው አሁን ውዥንብር እየፈጠረ ያለው እንጂ ለምሳሌ አሁን እንደ ትግራይ መንግስት እንጂ እንደ ቲፒኤልኤፍ አይደለም እኛ የተከራከር ነው የሚለው ነገር ሲያነሳ፣ ትግራይ ውስጥ መንግስቱ ነው ያሸነፈው፣ ቲፒኤልኤፍ ነው በራሱ ጊዜ ማለት ነው ምርጫ አካሂዶ ምን ብሎ ስልጣኑን የያዘው ቲፒኤልኤፍ ነው። ስለዚህ የቲፒኤልኤፍና የትግራይ መንግስት ልዩነቱ ምንድን ነው? እነዚህ ነገሮች ደግሞ ተቀባይነት አይኖራቸውም። እንደኛም ሳይሆን እንደ ትግራይ ህዝብም ማለት ነው። ኢትዮጵያ ውስጥ የተለያዩ ፖለቲከኞችና ምሁራኖች ደግሞ አንዳንድ ጊዜ ወያኔ አይታመንም ይህ ቢያደርግ ይህ ሊሆን ይችላል የሚል ስጋት የሚናገሩም ሰዎች እነሱም ነጋዴዎች አድርጌ ወስዳቸዋሉ። ምክንያቱም ምንድን ነው ይህንን አምነውበት ሁለቱም አካላት ተፈጻሚነት እንዲሆን ነው።
ናሆም ይትባረክ እባላለሁ። የደሴ ከተማ ነዋሪ ነኝ። በዋናነት የሰው ልጅ ሞት መቀነሱ ትልቁ ነገር ነው። እንዲሁም የመሰረተ ልማት ውድመትም በተወሰነ ደረጃ ይቀንሳል። ትልቁ ደግሞ ለሰው ልጅ አስፈላጊ የሰላም ጉዳይ ነው። በሰላም ውስጥ ብዙ ነገር እናተርፋለን። በጦርነት ግን ኪሳራ ነው እና ትልቁ ነገር ያው ሰላም አግኝቷል። አስፈላጊ የሆኑ የሰብአዊ እርዳታዎች ለምሳሌ የመድኃኒት የምግብም እርዳታ ትልቁ ነገር ነው። በቀጣይነት ደግሞ የትልቁ ዋናው ነገር ለሰው ልጅ የስነ ልቦና ጥገና ነው። ጎን ደግሞ የወደሙ የልማት ተቋማት ወደ መልሶ ማቋቋም የሚገቡበት ነገር ይፈጠራል ብዬ አስባለሁ። ከዚህ በኋላ ደግሞ ትልቅ ትምህርት ይሆነናል። በሰሜኑ ክፍል ላለው ብቻ ሳይሆን በተለያዩ በምዕራብም ኢትዮጵያ በደቡብም ላሉ ትልቅ መማሪያ ይሆናል። እልቂት አላስፈላጊ እንደሆነ ትልቅ መማሪያ ይሆነናል ብዬ አስባለሁ። ይሄ እኛው እኔን አይወክልም ያንኛው እኔን ይወክላል በሚሉ አርፍተ ነገሮች ላይ ተለያይቶ የሚገፉ አካላቶች ካሉ ትልቅ ስጋት ብዬ ማስበው ይሄንን። ግን በሁለቱም ተደራዳሪዎች ወገን ፍላጎት ካለ ይሰላ ሊያጋጭ የሚችል አይደለም። ምክንያቱም የቃላት ነው። ሁለቱም የሚመለከታቸው አካላቶች እንደ ትልልቅ አስተዳደር እንደመሆናቸው ቁጭ ብሎ ማብራሪያ ቢሰጡ ለህዝቡም የተሻለ ግንዛቤ መፍጠር ነው።
ውድ አድማጮቻችን እያዳመጣችሁ ያላችሁት ከአሜሪካ ድምፅ እየተላለፈ የሚገኘውን የቅዳሜ ምሽት ስርጭት ነው። በመከታተል ላይ ያላችሁት የአሜሪካ ድምጽ ነው። በመቀጠል ደግሞ በነገው ዕለት የሚጀምረውን የዓለም ዋንጫ የተመለከቱ መሰናዶዎችን እናሰማችኋለን። በመጀመሪያ ወደ ኢትዮጵያ መዲና አዲስ አበባ እናቀናለን። በዚያ የሚገኙ የኳስ አፍቃሪያን ስለ ኳታሩ የዓለም ዋንጫ ያላቸውን አስተያየት ለዘጋቢያችን ገብረ ሚካኤል ገብረ መድን ነግረውታል።
ቢነጋ ባላለው ፈገጃ ስለ
የዓለም ዋንጫን በጣም አጓጊ የሚያረጋው ነገር ምንድነው?
ያው እንግዲህ የዓለም ዋንጫ አጓጊ ከሚያረጉት ነገሮች አንዱ በአራት አመት ውስጥ አንድ ጊዜ መምጣቱ፣ እንዲሁም በተጨማሪ ደግሞ ዓለማችን ላይ ያሉ የሚባሉ ከዋክብት እግር ኳስ ተጫዋቾች በአንድ ፕሮግራም ላይ ሁሉንም የምታይበት ፕሮግራም በመሆኑ አጓጊና ለየት ያረጋል።
ሮቤርት ክብረት እባላለሁ። አው ብዙ ኮከቦች አሉ ዓለም ላይ የምንወዳቸው የምናቃቸው ተጫዋቾች አገራቸው ነው ከለም ይመጡበት ነው። ስለዚህ ለዛ ነው አጓጊ የሚሆነው ማን ከማን ይበልጣል የሚለው። ያው ክለብ ላይ ሲሆን ጥርቅም ነው፣ ያው በገንዘብ ተገዝተው ስለሆነ ጥርቅም ነው የሚሆነው። አገራቸው ነው ከለም ሲሆን ደግሞ የተለያዩ አዲስ ተጫዋቾችን የምናይበት ነው፣ አንጋፋዎቹንም የምናይበት ነው። ስለዚህ አጓጊ ይሆናል።
እንዴት አይኸው ምድቡ የትኞቹ ሀገራት ለፍጻሜ ማለፍ እድል አላቸው?
የሁሉም ምድቦች ጠንካራም ደካማም ቡድኖች አንድ ላይ ተሰባሰቡበት ናቸውና ባላንስ ያረገ ነው የዘንድሮው ድልድል። ለኔ ግን በደንብ ለዋንጫ ይቀርባሉ የማስባቸው ቤልጅየም፣ ብራዚል እና አርጀንቲና ናቸው። ጠንካራ ቲም አላቸው፣ ስኳዳቸውም ሰፋ ያለ በመሆኑ ምክንያት ለዓለም ዋንጫው ለፍጻሜ ይቀርባሉ የሚል ግምት አለኝ።
ጸጋለም ይባላል። ፈረንሳይ ጠንካራ ሆና አሁንም እስከ ፍጻሜ የምትደርስ ይመስለኛል። በቃ ካላት የልጆች ጥራት አንጻር ፈረንሳይ እና ብራዚል ነጥረው የሚወጡ ይመስለኛል ሁለቱ ሀገሮች። እኔ እንኳን የደች ደጋፊ ነኝ ሆላንድ። ፈረንሳይን ብራዚልን ያው ጀርመኖች ናቸው የታወቀ ነው።
እኔ የብራዚልና ፈረንሳይ ነው በጣም የምጠብቀው። ከአፍሪካ ደግሞ ካልክ ካሜሩን እነሱ ነው የምጠብቀው።
ሚካኤል ኪዳኔ የመጀመሪያውን ግምት ካልከኝ ኳታር ታሸንፋለች። ያልተጠበቀ ነገር ነው ዛም ቀርቦ። እኔ በጣም ሰዓቱ እንደውም ቀላ ያሉት ምናምን ትንሽ እንትን ብሎኛል እንጂ በጣም በቃ ማለት በጉጉት ነው የምጠብቀው። በጣም ከምልህ በላይ ማለት ነው። ምክንያቱም ፕሪሚየር ሊግ ላይ ምንም ታያቸው ተጫዋች ናቸው እንትናቸው ታያለ። ኳሊቲያቸው ደግሞ ሞተር የምትላቸው ሰዎች ደግሞ አብዛኛው ብቅ ብሎ ሊያስደስቱን ይችላሉ። ቤልጅየም ላይ በጣም የተለየ ነገር ያሳዩናል የሚል ግምት አለኝ።
ያላየናቸው አዳዲስ ኳኳክት ሊፈጠሩ ይችላሉ ኤክስፔክት አደርጋለሁ። እንዲሁም አንድ ሁለት የማይገመቱ ብሔራዊ ቡድኖች አስገራሚ ውጤትና ፐርፎርማንስ ሊያሳዩን ይችላሉ ብዬ አስባለሁ። በአጠቃላይ ግን የኳታር ስለምታዘጋጀው ለመጀመሪያ ጊዜ ነው በአረብ ሀገራትም ዝግጅት ሲዘጋጅና የመክፈቻውና የመዝጊያው ዝግጅት ለየት ብሎ ያማረ ይሆናል ብዬ እጠብቃለሁ።
የአፍሪካ ሀገራት ወደ 5 የሚሆኑ ተካተዋል እዚህ የዓለም ዋንጫ ጨዋታ ላይና የትኞቹ ለፍጻሜ የሚያልፉ ይመስልሃል?
እኔ 8 ውስጥ ምናልባት ጋና ትገባ ትችላለች። 8 ውስጥ ምናልባት እና ቱኒዚያም ጠንካራ ናቸው። ናይጄሪያ ለመግባቷ ትንሽ ከፍቶኛል አለማለፈው።
ካሜሩን እጠብቃለሁ ካላቸው ፊዚካል ፊትነስ አንጻር ካላቸውም ልምድ አንጻር ትንሽ እንደው በቃ ካሜሩን የሚገዳገር ይመስለኛል። ናይጄሪያም እንዳለው ሆኖ ማለት ነው። ግን ካሜሩን ትንሽ አውትሻይን የሚያደርግ ይመስለኛል ካሉ
ትንሽ ጠንከር ብሎ ወደፊት ገፋ ያደርጋል። ከታሪክ ማቋያ መስሎ ካሜሩንን የካሜሩን ብሔራዊ ቡድን እንደሚታወቀው ከአፍሪካ ውስጥ ከዚህ በፊት ለሩብ ፍጻሜም ደርሶ ስለሚያውቅ ልምዱም ኤክስፒሪየንስም ስላለ እሱ ይጠቅማቸዋልና በዚህ ተነሳ ገፋ ያለ ርቀት ሊሄዱ ይችላሉ የሚል እምነት አለ።
ወደ ኢትዮጵያ ስንመለስ በጣም ትልቅ የስፖርት አፍቃሪ ያለበት ሀገር ነው። በተቃራኒው ደግሞ ብሔራዊ ቡድኑ ለእንደዚህ አይነት ጨዋታ ሲያልፍ አይታይምና ምን አስተያየት አለ?
አልፎ ምንም የትም አይደርሱም። አልፎ ወሽመጥ ነው የሚቆጥሩ ደጋፊ ብቻ ነው ያለው። እንደውም ደጋፊ ቢገዙ ሌሎች ሀገሮች ደስ ይለኛል። የእውነቴን ነው ደጋፊ ቢገዙ ወን ያለው ደጋፊ ነው ያለው። አይታል እንግዲህ አፍሪካ ዋንጫ ደቡብ አፍሪካ ስናልፍ ስንት ሰው አስፋልት ላይ እንደተነባለ አይታል። ያለንን ፍቅር በደንብ እየተሰራ አይደለም። አብዛኛው ነገር ውትፍትፍ ያለ ነው። ተጫዋች ዝውውር አይታላ በሚዲያ በመናምን ነው የሚጠራው። ግን ልጁ ስታየው ደግሞ ዜሮ እንዳለ በረኛ ውጭ እንትኑን ተቀለፈ። ባለፈው ዓመት አንድ ነበር የመከላከያ ነው ምናምን ነው ኢትዮጵያ በረኛ በረኛ ታዲያ ኬት ነው የምትመርጠው? እንዳለ ውጭ ናቸው በረኞች።
በቃ ኳሱ ላይ አልተሰራም፣ ልጆች ላይ አልተሰራም። አሁን አይታቸው ከሆነ እርሚያቸው እንትን ያለ ሁለተኛ ደግሞ ከአንዱ ክለብ ወደ አንዱ ክለብ የዳኛውም በተለየ ፌዴሬሽን እና የክለቦች ችግር ነው። ማንኛውም ገንዘብ መዋለ ንዋይ እስካወጣ ድረስ ክለብ ሲመሰርት ተጫዋቾቹን ብቁ የሆኑትን መግዛት ወይም ብቁ የሆኑትን ማፍራት መቻል አለበት። ያ እንዳይሆን ከልጆች ላይ አልተሰራም። ኳስ ማለት ልምምድ ነው። ሁሉ ነገር ማንም ከማንም በልጦ አይደለም። ውጭ ያሉት ተጫዋቾች ስናይ ፕራክቲስ ነው ልምምድ ነው። ስለዚህ ያ ነገር ነው እኛን የሚጎለን።
ኢትዮጵያ ውስጥ እንዳልከው ህብረተሰቡ የእግር ኳስ ደጋፊ ነው። ቀደኛ የእግር ኳስ ፍቅርም ያለው ነው ልክ እንደ ብራዚል። ነገር ግን ውጤቱ ስታየው ግን በጣም ደካማ የሆነ ነው። ምክንያቱም እንደሚታወቀው በኢትዮጵያ እግር ኳስ ውስጥ ያሰለጣጠን ቴክኒኩ፣ የፋይናንሻል አቅሙ እንዲሁም ቢሮክራሲው በጣም የወደቀ ነው። ከጎጥ ከዘር ከምን ጋር የተያያዘ ጭምር ነው። እንደ ሀገር ለውጥ እንዲመጣ ሀገሪቱ የሁሉ ህብረተሰብ እንደዚህ የኳስ ፍቅር ያለው እዚህ ላይ ደርሶ አገር ውስጥ ጨዋታ ለማየት ጉጉት እንዳለው እንዲስተካከል ወደፊት እነዚህ ያናቸው ችግሮች በሙሉ የሚቀረፉበት ነገር መንግስትም ህብረተሰቡም ቢፈልግ ጥሩ ይመስለኛል።
አመሰግናለሁ። በጣም
እኔም አመሰግናለሁ።
ገብረ ሚካኤልና አመሰግናለሁ። በዚሁ የብዙ ድንቅ እግር ኳስ ተጫዋቾች መፍለቂያ ወደሆነችው የኢትዮጵያ ከተማ ድሬዳዋ እናቀናለን። በዚያ የሚገኙ የኳስ አፍቃሪያንን ባልደረባችን አዲስ ቸኮል አነጋግሯቸዋል። ስለ ኳታሩ የዓለም ዋንጫ ያላቸውን አስተያየት አካፍለውናል።
የዋላሸት ገብሬ ወይም በቅጽል ስሙ አካካ በቀድሞዎቹ የጥጥ ማህበርና የምድር ባቡር ክለቦች በተጫዋችነት አሳልፏል። ከዛም በኋላ በእግር ኳስ ዳኝነትና በአሰልጣኝነትም ሰርቷል። በሱ ዘመንና ከዚያም በፊት የሚያውቃት ድሬዳዋ በኢትዮጵያ እግር ኳስ ላይ ወሳኝ ሚና እንደነበራት ያስታውሳል።
እግር ኳስ በጣም ጥሩ ነው። በስምንት ክለቦች ተወክሎ ነው ውድድር የሚካሄድ የነበረው። ስምንቱም ክለቦች ጥጥ ማህበር፣ ምድር ባቡር፣ ሲሚንቶ፣ ዋይን አንበሳ፣ እነዚህ የመሳሰሉ ናቸው የነበሩት እና ገጽታ በጣም ጥሩና ደርቢ ጨዋታ ደግሞ በጣም የጨርቃ ጨርቅና የምድር ባቡር ጨዋታ በጣም ተመልካቹም ከፍተኛ የሆነ ቁጥሩ ተመልካች ነው የሚመለከተው ጨዋታው። ድባቡ በጣም የሚያምርና ደስ የሚል ገጽታ ነበር። ድሬዳዋ እግር ኳስ ተጫዋቾች አብዛኛውን በአዲስ አበባ ክለቦች ነበሩ እና ለብሔራዊ ቡድኑም ትልቅ አስተዋጽኦ ያደረጉ ናቸው። ትልቅ ወደ ከ14 በላይ ነው የነበሩት ክለቦች ተጫዋቾች እና የተሻለና ቆንጆ ብሔራዊ ቡድን ነበረ። በእለቱ አብዛኛውን ተሰላፊዎች ናቸው ቤስት ውስጥ እና ቆንጆ ብሔራዊ ቡድን ነበር ብለን ነው የማስበው።
የድሬዳዋ ክለቦችም ለአዳዲስ ተጫዋቾች እድል በመስጠት እንዲሁም ለሌሎች የሀገሪቱ ክለቦች ተጫዋቾችን በማቅረብ ጉልህ አስተዋጽኦ ያበረክቱ እንደነበር አቶ ዋላሸት ያስታውሳል። በድሬዳዋ ብዙሃን መገናኛ በስፖርት ጋዜጠኝነት እየሰራ የሚገኘው ወጣት ካናን ዮናስም ተመሳሳይ ሀሳብ ነው ያለው።
እንግዲህ የእግር ኳስ ላይ ሁሌም ቢሆን ጠንካራ ክለቦች ካሉ፣ ጠንካራ ሊግ ካለ ጠንካራ ብሔራዊ ቡድን የመመልከቱ ነገር እውን ነው የሚሆነው። እንግዲህ አካካም ሲያነሳ እንደነበረው ያኔ ድሬዳዋ ላይ የነበሩ በርካታ ክለቦች ናቸው። አጠቃላይ ለድሬዳዋ ብቻ ሳይሆን ለኢትዮጵያ ብሔራዊ ቡድንም በርካታ ተጫዋቾችን በማስመረጥ የድሬዳዋ ክለቦች ትልቅ ሚና ነበራቸው። ብሔራዊ ቡድን ውስጥ ቋሚ 15 ገብቶ ከሚጫወቱ ሁሉ ከግማሽ በላይ የድሬዳዋ ልጅ የሚሆኑበት ሁኔታም ነበር በወቅቱ። ያ የፈጠረው አንደኛ በከተማዋ የነበረው የክለቦች መበራከት፣ ጠንካራ ሊግ በከተማዋ ላይ የዚሁ ሀገር አቀፍ ውድድር መኖሩ ነው ያንን ነገር የፈጠረው።
አሁን የከተማ ስፖርት የሚገኝበት ደረጃ ከቀድሞ አንጻር ዝቅ ያለ እንደሆነ ነው ወጣት ከናን ማሳያዎችን እያቀረበ የሚያስረዳው።
አንደኛ የክለቦች አለመኖር ነው አሁን ያለውን የከተማውን ስፖርትም እንዲቀዛቀዝ ያደረገው። ተጫዋቾች በፕሮጀክት ይጀምራሉ፣ ከዛ ዲቪዚዮን ላይ ባሉ አማተር ቡድኖች ያልፋሉ፣ ቀስ እያሉ ወደ አንደኛ ሊግ፣ ብሔራዊ ሊግ እያልን እስከ ከፍተኛ ሊግ ድረስ እስከ ፕሪሚየር ሊግ ድረስ የሚመጡበት ያንን ሳይክል ተከትሎ ነበር። በፊት አንድ ተጫዋች ከፕሮጀክት ሲወጣ የሚገባበት ቡድን ነበር። አካካ ቀደም ሲያነሳው እንደነበረው ጥጥ ማህበር ነበረ፣ ባቡር ነበረ፣ ሸመንተሪያ ነበረ፣ ብዙ ነበር አማራጩ። አሁን ያ ነገር ድሬዳዋ ላይ አትመለከትም። የዲቪዚዮን ቡድኖች ናቸው አብዛኞቹ፣ በጣም አማተር ቡድኖች ናቸው። እንደው በሶስቱ የሊግ እርከን ውስጥ እንኳን ብትመለከት ፕሪሚየር ሊጉ ላይ ድሬዳዋ ከተማን እናገኛለን። ከዛ ከፍተኛ ሊግ ላይ ተወካይ የለውም፣ ከተማው ተወካይ የለውም። አንደኛ ሊግ ላይ ድሬዳዋ ፖሊስ አለ። በብሔራዊ ቡድን ደረጃ ካየነው እንግዲህ ምናልባት አሁን ለመጨረሻ ጊዜ ለኢትዮጵያ ብሔራዊ ቡድን የተጫወተው የድሬዳዋ ተወላጅ ያው ቢኒያም በላይ ነው። እንግዲህ ያኔ 7 እና 8 ልጆች የነበሩበት ብሔራዊ ቡድን የድሬዳዋ ልጆች፣ አሁን ግን ያው እሱም አልፎ አልፎ ነው እንግዲህ ባናኔ በምርጫ ምክንያት የማይጠራበት ሁኔታ ነው ያለው።
ወጣት ከናን ጨምሮ በድሬዳዋ ወጣቶች ራሳቸውን የሚያሳዩባቸው ክለቦች ባለመኖራቸው አዳዲስ ወጣቶች እየወጡ በሌሎች የሀገሪቱ ፕሪሚየር ሊግ ክለቦች ውስጥም ሲጫወቱ ማየት እንዳልተቻለ ነው የሚናገረው። ይህን ሁኔታ ለመቀየርና ድሬዳዋም ከራሱ አልፎ ለሀገሪቱ እግር ኳስ ጉልህ አስተዋጽኦ ማበርከት እንድትችል የክለቦች መጠናከር ነው ሁለቱም የስፖርት ባለሙያዎች የሚመክሩት።
አሁን የክለቦች ማነስ ነው ትልቁ ድክመት ብዬ ማስበው። ይሄ ማለት የነበሩት አሁን ዲቄፍ አፍሪካ፣ ቴሌ እነዚህ አሁን ገዛ ቢያደርጉ ነው ለወጣቱ ትልቅ ግብአት ነበር የሚሆነው። አሁን በመናየው ነገር የክለቦች እጥረት ክለብ ወጣቶች እንዲነሳሳ አልሆነም።
ለአንድ ስፖርት ማድረግ በቂ ሆነ ትኩረት ሊሰጠ ይገባል ብዬ አስባለሁ። የሚደረጉ ውድድሮችን ከተማውስ የሚደረጉ ባስተራደሩ የሚደረጉ ውድድሮች ከፍተኛ ሆነ ትኩረት ያስፈልጋቸዋል። ከፍተኛ ሆነ ትኩረት ማነስ ስለሚታይ ማለት ነው። እዛ ላይ በደንብ መሰራት አለበት። ትኩረት ሊሰጠ ይገባል በደንብ። ከዛ ባለፈ ብሪጅ መሆን የሚችሉ መሸጋገሪያ መሆን የሚችሉ ቡድኖችን ከአካዳሚ ተጫዋች ተነስቶ በአንድ ጊዜ ወደ ዋናው ቡድን ማስገባት በጣም ነው የሚያስቸግረው። ከዛ ይልቅ መሃል ላይ መሸጋገሪያ መሆን የሚችሉ ቡድኖችን አቋቁሞ በዛ ላይ ተጫዋቾችን ማፍራት ይቻል። ለድሬዳዋ ከነማ ብቻ ሳይሆን ከተማው ብቻ ሳይሆን በኢትዮጵያም ደረጃ ተጫዋቾችን ማፍራት ይቻላል።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ቀጣዩ መሰናዶ ከመሻገራችን በፊት የሙዚቃ አፍታን ውሰድ። ዘመን ከማይሽራቸው ሁሉም ከሚያነቃቁ ሙዚቃዎች መካከል አንዱ ነው በመቀጠል የሚጋብዛችሁ። ተጫዋቹ ተስፋዬ ገብሬ፣ የሙዚቃው መጠሪያ ስፖርት። ልዩ የኳታር የዓለም ዋንጫን የሚመለከቱ መሰናዶቻችን መደመጣቸውን ይቀጥላሉ። በመቀጠል ደግሞ እቁ የእግር ኳስ ተንታኝና ጋዜጠኛ መንሱር አብዱል ቀኒ የዘንድሮውን የዓለም ዋንጫ የአፍሪካውያንን ተሳትፎ በማስመልከት ከባልደረቦቻችን እስክንድር ፍሬውና ኬኔዲ አባተ ጋር ያደረገው ቆይታ ተከታይ ክፍል ይደመጣል።
ወጭ ለግጅት እንደስቲ እንግዲህ ሞሮኮ፣ ካሜሩን፣ ጋና እነዚህ ደግሞ እንመለከታቸው። ምን ተጠብቃለህ ከነዚህ ቡድኖች? አሁን ያሉበትን ደረጃ እንዴት ተገልጸዋለህ?
እንግዲህ የሞሮኮ እና የቱኒዚያ ከወቅታዊ ውጤት አንፃር ይነሱ ይሻለኛል። በሁሉም እግር ኳስ ደረጃ ላይ ማበረታቻ የተለመደ ስትባሸነፍ ቁጥር ጎል አስቆጣሪ ከሆነ ጎል ባስቆጠርኩ ቁጥር፣ በብሔራዊ ቡድን ደረጃ ደግሞ ለዓለም ዋንጫ ስታልፍ ዓለም ዋንጫን የሚያክል ቶርናመንት ላይ ስታልፍ የግድ ያቺ ጉርሻ እና አፍሪካ ውስጥ ታዲያ ቃል ይገባል እንጂ ቶሎ አይፈጽም። ሁልጊዜ ቶርናመንቶች ላይ እንዲያነ ችግር አለ አፍሪካ ሰሜን አፍሪካ ሀገሮች ላይ ይሄን ነገር አጥሰው ከሳራ በታች ባሉት ላይ የተለመደ እና እንደዚህ አይነት ነገር ከሌለ በጋና በኩል በካሜሩን በኩል የተሻለ አንጻራዊ ውጤት ነው ማለት ነው ለሩፍ ፍጻሜ እንኳን ይከብደኛል ያ አሁን ያ ያፍራጤጠናው ውድድር ውጤት ይሻሻላልም ይስተካከላልም በያላስ የነ ሮጄ ሚላ ያ የካሜሩን ቡድን የተለየ ነበር ውድድሩም ዘመኑም ይለያያል ለነገሩ
አው ግን መንሱር ያ ሮጀር ሚላ በ38 አመቱ ተሰልፎ የተቀየረ የገባ አገሩን ውጤታማ ያደረገበት ያ 1990 አለ ከዛ በኋላ ግን ተደግሟል 2002 ላይ
ተደግሟል ግን እስኪ እና ለመሰለ መንሱር ያለው ምጋራው አለ ማለት ያው ብዙ ነገር ገልጾታል ነገር ግን የአፍሪካ ሀገራት ኢንሴንቲቭ አለ እንዳልከው ምናልባት ደግሞ አንዳንዴ እንደ ክስተት ነው የሚከሰቱት እንደዚህ አይነት ሀገራት እንጂ ኮንሲስተንሲ የለውም ወይም ደግሞ ቀጣይነት ያለው ነገር የለም ካሜሩን አሁን 1990 ላይ ሩፍ ፍጻሜ ከገባች በኋላ ከዛ በኋላ ከበሶስተኛው ዓለም ዋንጫ በ2002 ነው ከዛ 3 ያ 3 ዓለም ዋንጫ ተጠብቀን 2002 ላይ ነው ሴኔጋል ደግሞ የዛ ደረጃ ላይ ደረሰችው ከዛ ደግሞ 2010 ላይ 2 ዓለም ዋንጫ አልፎ ነው የእንደዚህ አይነት እንትን የተፈጠረው ጋና ስትገባ ማለት ነው ጋና እንደውም አራት ውስጥም ለመግባት የምትችልበት ቻንስ ነበር ጫፍ ላይ ደርሳ ነበርና ምናልባት ቀደም ሲል ካነሳኸው የዚህ የኢንሴንቲቭ የቦነስ የጉሻ ክፍያዎች በተጨማሪ ትክክል ከዛ ባለፈ ያው እሱ ይታወቃል አስተዳደራዊ ችግሮች ይቆያሉ ክፍያዎቹም አንዳንዴ ላይ ከፈሉም ይችላሉ እየተጫዋታው ላናቋርጣለን ብለው ያው ቀድሉ ምናን በየቅርብ ጊዜ የምናስተዋሳቸው ትውስታዎች አሉና ኮራፕሽንም ይያዛል ከዚህ ጋር የሙስና ጉዳይም የነዚህን ገንዘብ ለነሱ የተጋጀው ኢንሴንቲቭ ምናልባት ወይ ወደ አንዱ ካዝና የሚገባም ሊሆን ይችላል
ወደ ኢትዮጵያ ጉዳይ እንምጣና እንግዲህ ኢትዮጵያ በአፍሪካ ሀገር ኳስ ታሪክ ውስጥ ምናልባት ቀደምት ከሚባሉ ሀገሮች አንዷ ነች የአፍሪካ ሀገር ኳስ ኮንፌዴሬሽን ካፍ ከአፍሪካ ህብረት ከአፍሪካነት ድርጅት ቀድሞ የተመሰረተ አህጉራዊ ተቋም ነው ያንን ከመሰረቱት ውስጥ አንዷ ነች እንግዲህ ከመጀመሪያዎቹ አፍሪካ ወንጫዎች አንዱንም ማንሳቱ አይታወቃልና አሁን ያለንበት እግር ኳስ ደረጃ ግን ኢቭን አፍሪካን ወክሎ እንኳን ባለም አቀፉ መድረክ ላይ ለመሳተፍ ስካውን እየተጠበቀን ያለንበት እየተጠበቀች ያለችበት ሁኔታ ነው ያለውና ምንድነው ምክንያቱ መንሱር ለዚህ ሁሉ ሰው ይጠይቃል ኢትዮጵያ መቼ ነው ባለም ዋንጫ መድረክ ላይ ኢትዮጵያ ብሔራዊ ቡድን ቢሳተፈው የሚለው ጥያቄ ነው በሁሉም አመረው ውስጥ ያለ ነው
እንግዲህ 48 ካልተደረገ በስተቀር በ32 ይሆናል ብዬ አላስብ የኔ ትውልድ የሚያየው አይመስልኝ ይሄ እውነት ነው ምኞቴ አይደለም ማወራው እውነቱን ነው እናገረው ምኞቴ እንዲያልፍ የአፍሪካ ዋንጫም እኮ አሁን ያለፈን ያለ ነው የተሳታፊ ቁጥር በዛ ይያለ ሲመጣ 2013 የአፍሪካ ዋንጫ የቡድኑን ጥንካሬ አሰልጣኝ ሰውነትን መልካም ጥረት ያደነኩኝ ግን አንዳንድ የተስተካከሉ ወቅታዊ ጉዳዮች ነበሩ እንዴት ነው ሁሉ ነገር ኦርጋኒክ ሆነ እድገቱ ጤናማ ሆነ እድገቱ ታስቦ የመጣ ሆነ አንድ ነገር መቀጠል ይችላል እኛ ጋር ግን እንደዚህ አይመስልም እኛ ጋር እንደዚህ አይመስልም እና ይሄ በአፍሪካ ዋንጫ በአለም ዋንጫ ጭራሽ አም ምክንያቱ ብዙ ነው ይሄ የሚሊዮን ዶላር ጥያቄ ነው ምክንያቱ ብዙ ሀገራችን እግር ኳስን ትወዳለች ታፈቅራለች ብዙ እግር ኳስ አፍቃሪ አለ እግር ኳስን ከልቡም ይከታተል እንደ ህይወት ዘይቤ ሁሉ የሚከተል ደጋፊ አለ ነገር ግን እግር ኳስ በሀገራችን ባህል አይደለም ባህል አይደለም እንደውም በአንዳንድ ሀገሮች እኮ እግር ኳስ ስፖርት ባጠቃላይ በባህል ሚኒስቴር ስር ይደረግ የካልቸር ጉዳይ ስለሆነ ስቴዲዮም መሄድ ለእንግሊዛውያን ለምሳሌ ባህል ልክ በሀገራችን እንዳሉ ቤተ እምነቶች እንደሚቀርቡ ሁድ እንደሚከደው ባህል ሲሆን ታዲያ የምትሰጠው ትኩረት ይለያል እንዴት ነው እንደ ህዝብ እንደ ሀገር ሀብት ተደርጎ ይወሰድና ሁሉ ነገር በጥንቃቄ ማኔጅ ይደረጋል እኛ ጋውን ይሄ ጥንቃቄ በቸልተኝነት አውቋጥፊነት አለ በሀገራችን ነገር ኳስ እያየን ጥፋቶችን እያየን የታየ የሚታለፍበት ጥፋት ባህል የሆነበት እንደው እግር ኳስ ነው ጥፋት ስለ በሰፊው ተንሰራፋ ሙስና
ተቋማ ያለውንም ይያልከ ነበር አቋረጥኩ ግን ጀማሪ ነበርን ግን የአፍሪካ ዋንጫ ሲጀመር ከጀመሩ ጥቂት ሀገሮች አንዷ ነች ኢትዮጵያ እንዳልኩ ያው የመጀመሪያ ስኬቶችም ነበሩ አህጉራዊውን ተቋምም ከአፍሪካ ህብረት ቀድሞ የአፍሪካ አንድነት ድርጅት ከቀድሞ ቀድሞ የተቋቋመውን የመጀመሪያ አህጉራዊ ድርጅትም ረጅም ዘመን የመሩትም ኢትዮጵያዊ ሰው ናቸው። 15 ዓመት በምክትል ፕሬዝዳንትነት 15 ዓመት በዋና ፕሬዝዳንትነት የካፈን የመሩት ኢትዮጵያዊ ድርነቃሽ ተሰማ ናቸውና ምንድነው ኢትዮጵያ ዋንኛው ነገር አቃለው ብዙ ነገሮች ዘርዝራል
ቀድማ ጀምራ አሁን ዘግቦ አላቀረች ለሚለውና
ማን ተታወቀው አንድ አስተያየት ላስተማ የናይጄሪያውን ኮኮብ ተጫዋች ጄጄ ኦካቻን እዚህ አዲስ አበባ አናገርኩበት ጊዜ ስለ ኢትዮጵያ እግር ኳስ በሰጠው አስተያየት ላይ ምን ብሎ እንደጀመረ ቦታችንንም አገሪቱ ያለችበትንም ደረጃ ስለሚያሳይ ብዬ ነው።
Yes, we all know Ethiopia as a marathon talented country, you know, the people that go
Ethiopia የማራቶን ሩጫ ችሎታ ያላቸው የረጅም ርቀት አትሌቶች ሀገር መሆኗን ሁላችንም እናውቃለን። በእግር ኳስ ግን ብዙ የታወቃችሁ አይደላችሁም። ነገር ግን ባለፉት አመታት በእግር ኳሱም ውስጥ ተታርጎ ቆይታችኋል። ምክንያቱም ባለፈው ስትጫወቱ ተመርክቻለሁ ተገርሚያለሁ። በተለይ ኳስን ይዛችሁ በመትቆዩበት ሁኔታ
እንግዲህ ስለ ኢትዮጵያ እግር ኳስ የናይጄሪያ ብሔራዊ ቡድን በኢትዮጵያ ጨዋታ ለማድረግ በመጣበት ጊዜ ስለ ኢትዮጵያ እግር ኳስ በጠየቅኩት ጊዜ መለሰው መልስ ነውና በእግር ኳስ የታወቃችሁ አይደላችሁም በማራቶን ነው እናንተም ተታወቁት አይነት ነው እንግዲህ ጠቅለል እናርገውና አስተያየቱና
ምናልባት ከዚሁ ከባህል ጋር ይያያዛል ወይ ህብረተሰቡ ካለው ባህል ጋር ይታወቃል ከታች ጀምሮ የማንሰራው ቀደም ከቻይና ጋር አያይዘን የሚያነሳው ከታች ጀምሮ አለመሰራት በቅድ በረጅም እቅድ አለመመራት እነዚህ ነገሮች እንዳሉ ሆነው የህብረተሰቡ ባህል ራሱ መንግስት የሚሰጠውን ትኩረት ላይ ተጽዕኖ የሚያሳድር ይመስለኝ
እዚህ ጋር መሰለ የአጀማመራችን እስክንድርያ ካነሳው ካየ በዛ ወቅት ላይ ኢትዮጵያ የፓን አፍሪካኒዝም ምልክት ናት። የአፍሪካ አንድነት ድርጅት ተቋቋመ። ራሱኮ አፍሪካን ጫኮ የፓን አፍሪካን ኮ እግር ኳስ ውድድር እና ኢትዮጵያ በነበራት ሞራላዊ ግዴታ ነበራት ይሄንን ውድድር እንዲጀመር የማድረግ። ምክንያቱም አብዛኛዎቹ የአፍሪካ ሀገራት በዛ ሰዓት ላይ በቅኝ ግዛት ጫካ ውስጥ ገና መውጫ መንገድ እዛ ሜዝ ውስጥ ነው ያሉት መውጫ መንገዱ ናት። እና ኢትዮጵያ ብትጀምር አይገርምም በዛ ሰዓት ኢትዮጵያ ቀድማ ስለ ፓን አፍሪካን እግር ኳስ ውድድር ብታስብ አይገርምም። ያ የሞራል ኃላፊነት ይመስለኛል ኢትዮጵያን ዛገ ምክንያቱም የቅኝ ግዛት ጥያቄዎች እንደሌሎች እንደ ኮትዲቯር እንደ ናይጄሪያ እንደ ሮዴዥያ ገና ስለ ነጻ ስለመውጣት ምታስብ ሀገር አልነበረችምና የማሰሪያ ጊዜ ነበር። በዚህ ላይ ደግሞ ምታደንቀው እንደ ነይደቃችሁ ተሰማ አይነት ከዘመኑ የቀደሙ ሰዎች ነበሯት እና ቀድመ መጀመር ማለት ግን ሁሉ ግዜ ዘውት ታሳድጓል ማለት አይደለም። መጀመሪያ የተወለደኩ የመጀመሪያ ልጅ ምንም ሳይማርኩ የመጨረሻው ልጅ ብዙ ዲግሪ ሊይዝ ይችላል ብዙ ሁኔታዎች አሉ። አሁን ከዛ አንድ ደስ የማይል እውነት አለ እነዚህ ቅኝ ገዢዎች በአንድ አፍሪካ ሀገር ውስጥ ሲቆዩ ጥለውልና ሀገሩን ጥለው ሲወጡ ሀገራቱ ነጻ ሲወጡ ጥሩ የእግር ኳስ ኢንፍራስትራክቸር ጥለውል ይችላል ከያይካት እኛ ጋር ይሄ ነገር አለ። እኛ ራሳችን ነን ሁሉ ነገር መጀመር የነበረው። ከዛ በኋላ እነዛኞቹ ጥለውላቸው ሄደው ራሳቸው ማየት ሲያርጉ በትንሽ ርምጃ ቀደሙ። የተመቻቹ ነገሮች ነበራቸው። ከዛ በኋላ ልንደርስባቸው አልቻለም። ኮዲቮር ሴኔጋል በፈረንሳይ ቅኝ ባይገዙ ኖሮ እንደዚህ አይነት ትኩረት አያገኙም። ከዛ ተወስዶ ፈረንሳይ ሊግ ላይ ነው ተጫዋቾች የሚጫወቱ። ያድጋሉ ይጎለብዛ የተሻለ ፋሲሊቲ ብቻ ሳይሆን በእግር ኳስ በሁሉ ነገር በስነ ምግብ በስልጠና በምን የተሻለ እድገት የሚያገኙበት ነውና እነዛ ትልልቅ ተቋማት አሁንም እየወጡ ነው ያሉት። እኛ አንድ ድል አላገኘንም። አንድ ምክንያቱም አንግሎፎን አይደለም ፍራንኮፎን አለ። ያ አስቀያሚ እውነት ነው። እኔ ነጻነታችን ፈልጓል እግር ኳሱ ጥንቅር ብሎ ይሄ ታሪክ ምንኮራበት ታሪክ ነው አብሮ እንዲኖር አባቶቻችን አክብረን መንቀጥል ግን ቅኝ ተገዢዎቹ በዚህ ተጠቅመው
እንግዲህ የ22ኛው የኳታሩ የዓለም ዋንጫ የአፍሪካ ቡድኖች ዝግጅት እንደዚሁም የኢትዮጵያ እግር ኳስ ያለበት አሁናዊ ሁኔታ ብዙ የሚያነጋግር ሐሳብ የሚያለዋውጥ ነው። ነገር ግን ሰዓት ስለሚገድበን እዚህ ላይ ለማቆም እንገደዳለን። እንግዲህ አሜሪካ ድምጽ ሬዲዮ ተከታታዮች እስካሁን ከኛ ጋር አብራችሁ ቆይታችሁ ይሄንን ከተወዳጁ የእግር ኳስ ተንታኝ እና ጋዜጠኛ መንሱር አብዱል ቀኒ ጋር ያደረግነውን ቆይታ ስለተከታተላችሁ እናመሰግናለን። እዚህ ከአሜሪካ ድምጽ ሬዲዮ እኔ እስክንድር ፍሬውና ኬኔዲ አባተ ነበርን። መንሱር አብዱል ቀኒ በድጋሚ በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮችን።
እኔም አመሰግናለሁ።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። አድማጮች አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። በመቀጠል ደግሞ ኢትዮጵያ ውስጥ ስኬታማ ከሆኑ የእግር ኳስ አሰልጣኞች መካከል አንዱ ከሆነው ጸጋዬ ገብረ ማርያም ጋር የተደረገ አጭር ቆይታ ይደመጣል። ጸጋዬ ገብረ ማርያም በወላይታ ድቻ የእግር ኳስ ቡድን አሰልጣኝነቱ ይታወቃል። ጸጋዬን ያነጋገረው ገብረ ሚካኤል ገብረ መድን ነው።
አቶ ጸጋዬ ኪዳነ ማርያም የወላይታ ድቻ አሰልጣኝ፣ በአሜሪካ ድምጽ አመሰግናለሁ። እንደው በጣም በጉጉት እንዲጠበቅ የሚያደርገው ነገር ምንድነው? የዓለም ዋንጫ ነው።
አመሰግናለሁ። የዓለም ዋንጫ ያው እንደምናውቀው በየአመቱ የምናገኘው ወይም እናየው ድር አይደለም። በአብዛኛው በአራት አመት በኋላ የምናገኘው ውድድር ስለሆነ በጣም ተናፋቂ ነው። በዛ ላይ በውድድር ላይ የሚሳተፉ አገሮች በማጣሪያ ውስጥ አልፈው ራሳቸውን በብቃት ለክተው የሚመጡበት ውድድር ስለሆነ ጥሩ ውድድሮች ናቸው የሚኖሩት። ብዙ ጊዜ ደግሞ የተጠበቁ ክለቦች አገሮች ብቻ ሳይሆኑ ያልተጠበቁ አገሮች ተፎካካሪ የሚሆኑበት ብዙ ውጣ ውረዶች አሉበት። ከምድብ አልፈ እንደገና ወደ ሩብ ፍጻሜ ያለ ከሩብ ፍጻሜ በኋላ የጥሎ ማለፍ ባህሪዎች አሉ ስለሆነ መላው የዓለም ሕዝብ በናፍቆት የሚከታተሉ ስለሆነ ምርጥ ምርጥ የሚባሉ የዓለማችን ተጫዋች የሚሳትፈው ስለሆነ በጣም ተናፋቂ ነው እና ጥሩ ውድድሮች የሚካሄድበት ነው።
የትኞቹ ምድቦች ላይ ያሉት ሀገሮች ናቸው እንደው ባንተ ግምገማ በጣም ኃይለኞች የሚባሉት ከመጨረሻውን ይዘልቁ የሚችሉት ምትላቸው?
እንግዲህ ያው ወቅታዊ ሀገሮች ደረጃ ወይም በቃስ በመናይበት ሰዓት እኔ ቅድማ የምሰጣቸው ሀገሮች አሉ። በአብዛኛው ለብራዚል ቅድሚያ ሰጣሉ። በእኔ አመጋገስ ያው በጣም የተፈጥሮ ክሎት የተሟላበት ሀገር ስለሆነ ብዙ በኳስ እንቅስቃሴ ሁልጊዜ የማይዋጅቅ ቡድን የሚዘው የሚመጣ ቡድን ስለሆነ ብራዚሎች ከዚህ የተሻለ ውጤት ዘንድሮ በጣም ጥሩ ውጤት ያመጣሉ ብዬ አስባለሁ። ምናልባት እነ መሲ ያለበት የአርጀንቲና ቡድንም እንደዚሁ በክህሎታቸው ላቅ ያሉ ተጫዋቾች የሚገኙበት፣ በዛ ላይ መሲ የዓለም ዋንጫ የመጨረሻ ጨዋታ ይሆናል ተብሎ ነው የሚጠበቀው እና መሲ ደግሞ ከቡድን አጋሮች ጋር ሆኖ ምናልባት በዚህ የዓለም ዋንጫ ምናልባት ታሪክ ሰርተው ይወጣሉ ብዬ ገምታለሁ። እንደዚህ ሁልጊዜ ተጠባቂ የሜዳ ላይ እንቅስቃሴዎች የማይታዩ እነ ፈረንሳይና ጀርመንም በዚህ የዓለም ዋንጫ ላይ ነግሰው ይወጣሉ የሚል ግምት አለኝ። ይሄ የዓለም ዋንጫ ብዙ አገሮች ብዙ ማጣሪያ አልፎ የሚመጡበት ስለሆነ ያልታሰቡ ክለቦችም በዚህ ማጣሪያ ውስጥ ጥሩ የሚሆንበት ሁኔታ ስላለ በሙሉ ባላንስ የሆነ ፉክክር ይታይበታል ብዬ ነው በእኔ በኩል ማስበው።
ዋንጫው ማን ይበላዋል ብለህ ታስባለህ?
በእኔ ግምት እንግዲህ በአብዛኛው እንግዲህ ብራዚልና አርጀንቲና ለዋንጫ ይገናኛሉ የሚል ግምት አለኝ። ምናልባት ሁለቱ ለዋንጫ ከተገናኙ ደግሞ የበላይነት ሊወስድ የሚችለው የብራዚል ብሔራዊ ነው የሚል የግል አመለካከት አለኝ።
ከአፍሪካ ወደ 5 ሀገራት ተካተዋል በዚህ የዓለም ዋንጫ እና እንዴት ትገመግመዋለህ ተሳትፏቸውን? የት ድረስ ይጓዛሉ ብለህ ታስባለህ?
አዎ ያው የአፍሪካ ሀገሮች 50 ምናምን ሀገሮች የሚወዳደሩበት ውድድር ውስጥ በጣም ተፈትነው በጣም ታግለው ነው ወደዚህ የደረሱትና እንዳየነው በአፍሪካ ዋንጫ ጥሩ ብቃት አሳይቷል። 5 ሀገሮች ጥሩ ብቃት አሳይቷል። ግን ከዓለም ዋንጫ ምድብ ውስጥና በተፎካካሪነት አንጻር በምናይበት ግን የሴኔጋል ብሔራዊ ቡድን አሁንም ቢሆን ጥሩ ተፎካካሪ ሆኖ ይቀርባል የሚል ግምት አለኝ።
የአዘጋጁ ሀገር የኳታር ዝግጅት እንዴት አየኸው አቶ ጸጋይ?
ኦ በጣም የሚገርም ነው። ከጠበቁት በላይ ነው በእውነት። እግር ኳስ ምን ያህል ህዝቦችንና መንግስቶችንና የዓለም ህዝብ እንዴት ያገር እንደሚያስተሳሰር የተደረገው ዝግጅት በጣም ወርቃማ ስቴዲየሞችም አይተናቸዋል፣ መስተንግዶ አይተናቸዋል። ከቴክኖሎጂ ጋር የተያዙ በጣም ከጊዜ ወደ ጊዜ የተሻሻሉ የመጡበትና ከፍተኛ ዝግጅት ተደርጎበት የቀረበ ውድድር ነው። በጣም ያምራል። እግር ኳስ እንደምታውቀው በሁሉም ነገር እግር ኳስ ማለት ሜዳ ነው። ሜዳ ብቻ ሳይሆን ህዝብ ነው። የመንግስት ተሳትፎ ያስፈልገዋልና በብዙ በጀቶች ተስተካክለው ዘመናዊ ስቴዲየሞች ነው ያየነው እና እንደዚህ አይነት አገሮች ተጨማሪ ድልም ቢሰጣቸው ደስ ይላል እና ስፖርት የዓለም ህዝብ ቀልብ የሚገዛ ውድድር ነው። እግር ኳስ የዓለም ህዝብ ቀልብ የሚገዛ ስለሆነ በእውነቱ ኳታር ያዘጋጀችው ዝግጅት በጣም ያስመሰግን እና ሌሎች ሀገሮችም ከዚህ የተሻለ ተዘጋጅተው የሚቀሩበት ስለሆነ የዓለም ህዝብ ትኩረት የሚስብ ስለሆነ ለዚህ ኳታር ዝግጅት በጣም ነው ያደነኩት።
የመጨረሻ ጥያቄ ወደ ኢትዮጵያ ያመጣናል። ኢትዮጵያ ውስጥ እንግዲህ በጣም ኳስ የሚወድ ህዝብ ያለበት ሀገር ነው። በሌላ በኩል ደግሞ ኢትዮጵያ ብሔራዊ ቡድን ወደ ዓለም ጨዋታ ሲያልፍ አይታይም። ምን ትላለ አቶ ጸጋይ?
አዎ ያው እንግዲህ ኢትዮጵያ ህዝብ ለእግር ኳስ ያለው ፍቅርና ቀላል የሚባለው መላው ኢትዮጵያ ህዝብ በእግር ኳስ ድርድር የለውም። ያው ፍቅር አለው እግር ኳሱ ከዚህ ለቻለ ውጤታማ ሆነ እንዴ ያው የዘወትር ፍላጎት ነው። ባሉ የአፍሪካ ወንጫ ማጣሪያዎች ማጣሪያዎች ዓለም ዋላ ማጣሪያዎች ሜዳ ላይ በመገኘት አቅሙን የፈቀደው ነገር እያደረገን ያለው ያው በውጤት አልታጀብንም። ይሄ እንግዲህ አንዳንድ ጊዜ ያው እንግዲህ ከዓለም ሳይንስ ውስጥ መውጣት ያለብን አይመስለኝም። እግር ኳስ ያው ስራ ይፈልጋል፣ ጥረት ያስፈልጋል፣ የራስ የሆነ መዋቅር አለው። በእግር ኳስ በአንድ ጊዜ ገንብተ በአንድ ጊዜ ውጤት የምታመጣበት አይደለም። እግር ኳስ በባህሪው ሂደት ነው። በሄደት ላይ ሆነ ምሰራው ስለሆነ እግር ኳስ እንግዲህ መተካካት ይፈልጋል። እኛ ትልቁ ችግሮቻችን ቀጣይነት ያላቸው ከታዳጊ ጀምሮ ከእድሜ ካታጎሪያቸው ጀምሮ እስከ ላይኛው ሲኒየር ቲም ላይ ብዙ ተመጋጋቢ የሆኑ አገሮች ስለሌሉን ይመስለኛልና ብዙ ስራ ይጠብቀናል። ከበጀት አንጻር፣ ከአካዳሚዎች አንጻር፣ ታዳጊዎች ከማፍራት አኳያ ዓለም የደረሰበት አንዳንድ የአፍሪካ ሀገሮች የደረሱበናል የመድረስ ብዙ ስራዎች እንደሚጠብቁን ነው የሚያሳየ።
በጣም ነው የማመሰግነው አቶ ጸጋይ ኪዳነ ማርያም የወላይታ ዲቻ አሰልጣኝ፣ በአሜሪካ ድምጽ ስም አመሰግናለሁ።
እኔም አመሰግናለሁ።
አድማጮቻችን፣ የዓለም ዋንጫን የሚመለከቱ ልዩ መሰናዶቻችን መደመጣቸውን ይቀጥላሉ። በኢትዮጵያ ብሔራዊ ቡድን ውስጥ እንዲሁም በቅዱስ ጊዮርጊስ የእግር ኳስ ቡድን ውስጥ በተጫዋችነት ያገለገለ ነዋሪነቱን በሰሜን አሜሪካ ያደረገ አንድ የቀድሞ የእግር ኳስ ተጫዋች ጋር ያደረግነው አጭር ቆይታ ይደመጣል። ቆይታ ያደረግነው አብዛኞቻችሁ ከምታስታውሱት ጌቱ ከበደ ጋር። ጌቱ በሱ ዘመን ኮከብ ስለነበሩ ተጫዋቾች ከሚናገርበት ይጀምራል።
በኔ ዘመን በነበረበት ኳስ ጨዋታ ያው እኔ ማደንቀው ብዙ ተጫዋቾች ቢኖሩም ከተጫዋቾቹ ዋነኛው ሙሉጌታ ከበደ ነው። ሌላው ደግሞ ዳኛቸው ደምሴና ገብረ መድን ኃይሌ ናቸው። ሰለሞን ቸርኬ የሚባል ተጫዋች ነበረ፣ ምናልባት ታውቀው ይሆናል። በስም አሁን በሕይወት የለም።
የዓለም አቀፍ ተጫዋቾችስ ገነው ዝናቸው ይሰሙ የነበሩ የትኞቹ ነበሩ?
በእኛ ዘመን ዋናው የሚጠራ የነበረው ያው ማራዶና ነው። ሌላው ዚቆ ነው። ሌሎችም አሉ፣ ግን ያው ዋነኞቹ እነዚህ ሁለቱ ተጫዋቾች ነበሩ።
የዓለም ዋንጫ በሚደርስበት ሰሞን የነበረው የሀገሩ ድባብ ምን ይመስል ነበረ? የትኞቹ ቡድኖችስ አድናቂ ነበርግ?
በእኛ ዘመን ከውጭ ማደንቃቸው ነበረ። ብራዚልን ጥሩ ቲም የነበሩ በ1982 የነበሩ የዓለም ዋንጫ እንደ ብራዚል፣ ጣሊያን፣ ፈረንሳይ እንዲሁም ጀርመን ነበሩ ጥሩ ቲሞች የነበሩት በዛ ዘመን። እና የአድናቂ ዋናው ማደንቃቸው የነበረው ያው ብራዚል ቡድን ነበረ። ያው እነዚህ ሶክራተስ እናም በነበሩ ዘመን ማለት ነው።
የዓለም ዋንጫ እየተካሄደ ነው፣ የከሌ ከዚህ ጋር ተጋጥሞ እንደዚህ ያለ ውጤት ተመዝግቧል የሚሉትን ሁኔታዎች እንዴት ነበር የምትከታተሉት? ምንጫችሁ የቱ እንደነበረ እስቲ ንገረኝ።
ያው ድሮ በኢትዮጵያ ውስጥ ተላለፍ ነበር የዓለም ዋንጫ፣ እኔ እስከነበርኩ ድረስ ሀገር ውስጥ ማለት ነው። ሀገር ኢትዮጵያ ውስጥ እስከነበርኩ ድረስ 82 በፈረንጆች አቆጣጠር 82 ዓመት እና የ86 የዓለም ዋንጫ ኢትዮጵያ ውስጥ ነበርኩ፣ እከታተል ነበር። ያኔ ግን ያው በቲቪ በቴሌቪዥን በደንብ ይተላለፍ ነበር። ቴሌቪዥን ያለው ሰው ብዙም አነስተኛ ቢሆንም እናይ ነበረ። ቻል እኛ ኳስ እንጫወት ስለነበረ እዛው ያው ገነት ሆቴል ውስጥ ነበር የምናርፈው ዓመቱን ሙሉ፣ እዛ እናይ ነበር ያው ውድድሩ።
ጌቱ እንግዲህ በኋላ ላይ ደግሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሆነህ ሀገርህን ወክለሃል። በተለያዩ ሜዳዎች የማይረሱ ድሎችን የምስራቅ አፍሪካና መካከለኛው አፍሪካ ዋንጫን ጨምሮ በደስታ በሚነሱ ታሪኮች ውስጥ ተሳታፊ ሆነሃል። እንደው የኢትዮጵያ የእግር ኳስ ቡድን በዓለም ዋንጫ ውስጥ ለመሳተፍ ያልበቃበት ምክንያቱ ምንድን ነው ብለህ ታስባለህ? እንደው የሚያስቆጭህ ነገር ሳለ ወይ ከዚህ ጋር በተገናኘ?
አዎ፣ እኔ እንኳን ብዙ ያንን ጥያቄ ያው አሁን ነው እንጂ በዛ ዘመን ብዙም አላውቀውም። ከሌሎች አፍሪካ ቡድኖች የኛ ትንሽ ለየት የሚያደርገው ፊዚካሊ ዊክ መሆናችን፣ ተክለ ሰውነት ምናምን ጥሩ አለመሆን፣ ያ ነገር ወደኋላ አስቀርቶናል። ግን ያው በዛን ጊዜ ደግሞ የዓለም ዋንጫ ለማለፍ በጣም ከባድ ነው። ምክንያቱም አፍሪካ 5 ብቻ ነበር የሚያልፈው። ብዙ ጊዜም የሚያልፉት ያው ናይጄሪያ፣ ጋና፣ አትሊስት ጋና እንኳን ብዙም አልነበረም።
በኋላ በኋላ ነው እነ አይቨሪ ኮስት እነዚህ ቲሞች በጣም ይያያሉ ሲመጡ ያረው ሀገሮች አካባቢ ያሉት ወደ ኖርዝ እነሱ ጥሩ ስለነበሩ ብዙ ጊዜ እነሱ ናቸው የሚሳተፉት ማለት ነው። ምክንያቱም ለአውሮፓ ቅርብ ስለሆኑ
እውቀቱና ዝግጅነቱ ነበራቸው ነው ከሌሎች ጋር በነበራቸው መቀራረብ ምክንያት ሁላችንም በየዘመናችን የተከታተልናቸው የዓለም ዋንጫዎች ውስጥ የማንረሳቸው የተለያዩ አይነት ጨዋታዎች ይኖራሉ። በሀገራት መካከለ የተደረጉ ነገር ግን በቤታችን ቁጭ ብለን ያደረጉን ከአመታት በኋላም በቤታችን ቁጭ ብለን የሄከሌ ቡድን ከሄከሌ ጋር ያደረገው ጨዋታ የሚገርም ነበር የሚያስብሉን አሉ ብዬ አስባለሁ። ባንተ ትውስታ ውስጥም እንደዛ ያሉ ክስተቶች ገጥሞ ይሆን?
በጣም የሚመስተኝ ውድድር የነበረው የ1982 እና የ1986 የዓለም ዋንጫ ነው። በጣም በሚገርም ሁኔታ በብራዚል ከጣሊያን፣ ጣሊያን ከጀርመን እንደዚህ የተጫወቱት ጨዋታ በጣም ኃይለኛና ለዘመናት የማይረሱ የኳስ ጨዋታ ብለው ይሄዱ ናቸው። የሚገርም ሁኔታ የኳስ ብቃታቸው፣ የሰውነት ፊዚካሊ ብቃታቸው ያያውና ኃይለኛ ውድድር አድርጎት ነበረ። በዚህ ላይ የብራዚል ቡድን ያው ኳስ ከብራዚል ቡድን መውሰድ ይከብድ ነበረ በ82 የዓለም ዋንጫ ምክንያቱም ዲኮ፣ ሶክራትስ እነዚህ በሙሉ ስለነበሩ በጣም ኃይለኛ ውድድር ነበረ። በተለይ ኢጣሊያንና ብራዚል ያደረጉት ውድድር ለዘመናት የማይረሳ ጌም ነው ያየነው።
ኢትዮጵያ ምናልባት በአመታት ውስጥ እንደዚህ ላለው የዓለም እግር ኳስ መድረክ ትሳተፍ ዘንድ ዛሬ ላይ የቤት ስራ ይሰራ ቢባል ምን አይነት ነገሮች እንድትተገብር ትፈልጋለህ?
በመጀመሪያ ትልቁ ያው እንደምታውቀው ሀገር ሰላም ነው። ኢትዮጵያ የእግር ኳስ ተጫዋች ችግር ሳይሆን ያለበት የስነ ልቦና ችግር ነው። በመጀመሪያ ለአንድ ሀገር ስፖርት ሰላም ነው የሚያስፈልገው። ሰላም ከተገኘ በኋላ ኢኮኖሚ ነው። በማስ ስፖርቶች መጀመር፣ በየሰፈሩ እግር ኳስ አሰልጣኞች፣ ተጫዋቾች መሰብሰብ፣ ህፃናቶችን በየሳምንት በየቀኑ ማጫወት because እግር ኳስ ጨዋታ በጣም ቀላል አይደለም፣ ከባድ ነው። እጅን አይደለም የምታዘው እግርህን ነው። ልክ አንደኛ ክፍል እንደምትጀምረው ያንንም እግር ኳስ ከአንደኛ ክፍል መጀመር አለበት። በየአካባቢው ሜዳ እንደ ልብ መኖር አለበት። ያ ሁላ ከተስተካከለ በኋላ በጣም የሚገርሙ ተጫዋቾች አሁን ኢትዮጵያ ውስጥ አሉ። ብዙ ሰው ስለማያያቸው እንደምታውቀው ብዙ ኮራፕሽን ስለሚኖር እነዛን አዳዲስ ተጫዋቾች ህፃናቶችን ማምጣት ይከብዳቸዋል። አምጥቶ ማጫወት ይፈራሉ። ግን አንዳንዱ አሰልጣኝ ያው እንደ እንጀራው ነው የሚያዩ ማሰልጠን። አንዳንዱ አሰልጣኝ ደግሞ ለውጤት አደርሳቸዋለሁ ብሎ ሪስክ ወስዶ የሚያሰለጥን ነው ያለው። በየሰፈሩ የቀበሌ የከፍተኛ የወረዳ የምን ጨዋታ በየአካባቢው መደረግ አለበት። አዲስ አበባ ውስጥ ብቻ ሳይሆን በየአገሩ እነዛ ነገሮች ከተደረጉ 1000 ሰው ብታሰለጥን 100 ተጫዋች ወይም 10 ተጫዋች አታጣም።
እጅግ በጣም አመሰግናለሁ ጌቱ ከበደ፣ የቀድሞው ኢትዮጵያ ብሔራዊ ቡድን እንዲሁም የቅዱስ ጊዮርጊስ እግር ኳስ ክለብ ተጫዋች ነህ። እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ አስበ ስለደወልክና ስለጠየቀኝ።
የተከበራችሁ አድማጮች ምሽቱን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የመስተንግዶው ሀብታሙ ስዩም፣ በቅንብሩ ደግሞ ብርሃን ኃይሉ አብራን ቆይታለች። ለስንብት ስንቱን አስታወስኩት የተሰኘውን የተወዳጁን ድምፃዊ ማህሙድ አህመድን ሙዚቃ ጋብዘናል። መልካም ምሽት ይሁንላችሁ።
ያንቺን ፍቅር ታሙን ቆም ነገሮ ታሙን ቆም ነገሮ ያስተዋሉት ያዩት ተነገሮ ያዩት ተነገሮ ሁሉም እንደገና ኖሮን ቢያስተላስ ኖሮን ቢያስተላስ አይገኝም ጊዜ ያንን የሚመስል ያንን የሚመስል እስቲ የነበረው ቀን እስቲ አየሁና